ይህ ምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስ ወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ሰላም ጤና ይስጥልኝ በጌታ የተወደዳችሁ ክብራን አድማጮች፣ እንደምን አመሻችሁ። እግዚአብሔር አምላካችን ያለፉትን ቀናት ሁሉ ከበረከት ማዕዱ እነሆ የመገበን ለዚህች ለተወደደች ሳምንት መጨረሻ ደግሞ እንድንበቃ ፈቃዱ ሆኗል። እንግዲህ በዛሬ ምሽት ክፍለ ጊዜ ጥናታችን የሉቃስ ወንጌል ትምህርታችንን ከዛሬ ጀምሮ አብረን አንድ ላይ እንመለከታለን። ጌታ መንፈስ ቅዱስ በዚህ በሉቃስ ወንጌል ትምህርት ውስጥ ታላላቅ ቁም ነገሮችን፣ ድንቅ ነገሮችን፣ ከዚህ በፊት እንቆቅልሽ የሆኑ ነገሮችን ሁሉ ለኔም ለእናንተም እየፈታልን ያስተምረናል፣ ይጠግነናል፣ በዚያም መንገድ እንድንራመድ እግሮቻችንን ያቀናል ማለት ነው። እግዚአብሔር እየተመሰገነ ይሁን። በያላችሁበት ስፍራ ሆናችሁ አንድ ላይ በመሰባሰብ እነሆ ከዚህ ከጌታ ማዕድ በረከቱን ለመቋደስ የቀረባችሁትን ታላላቆችና ታናናሾችን እግዚአብሔር በእውነት ከማደሪያው ይመለከታችኋል። እግዚአብሔር ለዘላለም ይክበር ይመስገን። እንደ ወትሮ ሁሉ ዝማሬ አለን፣ እንጋብዛችሁ።
ሰውናበሳ የምትታራግፍ ችግራችንንም ሁሉ ከኛ ላይ የምትንከባልል በቃልህ የምትጽናና የምትደግፍ ወዳጃችን፣ ዘመዳችን፣ አፍታችንና ጌታችን፣ አለኝታችን፣ መከታችን ጌታችን ኢየሱስ ክርስቶስ እናመሰግናለን። ያማልክት ሁሉ አምላክ ነህ ጌታ ሆይ። እንደገና ደግሞ አንድ ድል ሰተን ኖ ለዚህች ቀን እንድንበቃ ፈቅደሃልና እናመሰግንሃለን። አቤቱ ጌታችን ሆይ እዚህ ምሽት ደግሞ እንደ ፈቃድህ እንድትገናኘን ቃልህንም ደግሞ ገላልጠ ጌታዬ እንድታስተምረን እንለምንሃለን። ስለ ሕያውና ስለ ዘላለማዊ ስምህ ስትል ስማን፣ አሜን። አድማጮች ቀደም ብዬ እንደተናገርኩት በዛሬው ምሽት እንግዲህ አብረን የምናጠናው የሉቃስን ወንጌል መጽሐፍ ነው ማለት ነው። እስቲ ከምዕራፍ 1 ገና ሀብለን ከመጀመራችን በፊት መግቢያውን ከዚህ ቀጥሎ እንደሚከተለው አቀርብላችኋለሁ እና በጥሞና ታዳምጡኝ ዘንድ በፍቅር ጠይቃችኋለሁ። የሉቃስ ወንጌል ወገኖቼ ጻፊ በቆላሲያስ ምዕራፍ 4 ቁጥር 14 ባለመድኃኒቱ ሉቃስና ዴማስ ሰላምታ ያቀርቡላችኋል የተባለለት ሉቃስ ነው። የሕክምና አባት በመባል ከሚታወቀው ከሂፖክራተስ ባላነሰ ሁኔታ ሉቃስ ሕክምና ነክ በሆኑ ገለጻዎች ይጠቅማል። ሶስተኛውን ወንጌል እንዲጽፍ ሉቃስ በመንፈስ ቅዱስ መረጡ ቅዱሳት መጻሕፍት የተጻፉት በአጋጣሚ እንዳልነበር ያመለክታል። ሉቃስ በእግዚአብሔር ተመርጧል። ብዙ ጥበበኞች አልተጠሩም ተብሏል። ሉቃስ ግን ከነዚህ ሰዎች ምድብ ነበር። እርሱና ጳውሎስ የመንፈሳዊ ደረጃቸውን ያህል ከፍተኛ ዕውቀትም ነበራቸው። ምናልባትም ባህሪያዊ ተልኳቸው አብሮ የተጓዙትና በጣም የሚቀራረቡ ጓደኛሞች የሆኑበት ምክንያት ይህ ሊሆን ይችላል። ሐኪሙ ሉቃስ በዘመኑ እንደ ሳይንቲስት የሚታይ ሰው ሊሆን ይችላል። ራሱ ጳውሎስን ጨምሮ ከማንኛውም የአዲስ ኪዳን ጸሐፊ በሚበልጥ በግሪክ ቋንቋ ነበር ወንጌሉን የጻፈው። ወደፊት እንደምንመለከተው እውነቱን የጻፈ የታሪክ ምሁር ነበር። የልደትን መዝሙሮች በጽሑፍ ያስተላለፈልን ሉቃስ ብቻ ነው ወገኖቼ። የኢየሱስ ክርስቶስን ምሳሌዎች ውብ በሆነ ቋንቋ ያቀረበልንም ይኸው ሉቃስ ነው። ወገኖቼ ሉቃስን በተመለከተ ብዙ ነገሮች ተብለዋል። ወንጌሉን የጻፈው ከማርያም እይታ በመነሳት ነበር። ይህም ለወንጌሉ የሚሆን መረጃዎችን ያገኘው ከእርሷ ነበር የሚለውን አባባል ያጠናክረዋል። ሉቃስ ከአሕዛብ ማለትም ከአረማውያን ወገን ነበር ብለን ለማመን ብዙ ምክንያቶች አሉ። ብዙ ምሁራንም በዚህ ይስማማሉ። በቆላሲስ መልእክቱ ምዕራፍ 4 ጳውሎስ ከተገረዙት ወገን በሆኑትና ባልተገረዙት መካከል ልዩነትን ያደርጋል። ሉቃስን የመደበው ካልተገረዙት ማለትም ከአሕዛብ ወገን ነው። ሰር ዊሊያም ራምሴና ጂኤስቲ ፍለር የተባሉ ሊቃውንት ሉቃስ ከአሕዛብ ወገን እንደሆነ ያምናሉ። ከአሕዛብ ወገን የሆነውን ሉቃስን እግዚአብሔር ወገኖቼ ለዚህ ትልቅ ዓላማ መምረጡ አያስደስተንምን? የሐዋርያት ሥራ በመባል የሚታወቀውን መጽሐፍ የጻፈውም ሉቃስ ነው። ሉቃስ የሐዋርያው የጳውሎስ ጓደኛ እንደነበር የምንመለከተውም ከዚህ መጽሐፍ ነው። የሐዋርያት ሥራ ምዕራፍ 16 ቁጥር 10 ላይ ራእዩንም ካየ በኋላ ወዲያውኑ ወደ መቄዶንያ ልንወጣ ፈለግን ይላል። በሁለተኛውና በሦስተኛው ሐዋርያዊ ጉዞ ሉቃስ ከጳውሎስ ጋር አብሮ ነበር። እዚህ ላይ እኛ በማለት የሚናገረው ራሱንም ጨምሮ ነው። ስለዚህም ወንጌል ወደ አውሮፓ በተሻገረበት በዚያ ታሪካዊ ወቅት ሉቃስ ከጳውሎስ ጋር ነበር። ምናልባትም በጳውሎስ ስብከት አማካይነት ጌታን የተቀበለና ለዘለቄታውም ከርሱ ጋር የኖረ አማኝ ሳይሆን አይቀርም። ጳውሎስ የመጨረሻውን መልእክት ለጢሞቴዎስ ይጽፍለት ሉቃስ ብቻ አብሮኛል ብሏል። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 11ን ተመልከቱ። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 11 የተወደደው ባለመድኃኒት እያለ የሚጠራውም በዚህ ምክንያት ሊሆን ይችላል። ኢየሱስ ወገኖቼ ሁለተኛው ሰው ማለትም የመጨረሻው አዳም ነው። ፊተኛው ሰው አዳም ሕያው ነፍስ ሆነ ተብሎ ተጽፏል። ኋለኛው አዳም ሕይወትን የሚሰጥ መንፈስ ሆነ። የፊተኛው ሰው ከመሬት መሬታዊ ነው። ሁለተኛው ሰው ከሰማይ ነው። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 45 እና 47ን ተመልከቱ። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 45 እና 47 የእግዚአብሔር ዓላማ ሰዎችን እንደ ክርስቶስ ማድረግ ነው። ወዳጆች ሆይ አሁን የእግዚአብሔር ልጆችንን ምንም እንደምንሆን ገና አልተገለጠም። ዳሩ ግን ቢገለጥ እርሱ እንዳለና ያለንና እርሱን እንድንመስል እናውቃለን ይላል። አንደኛ ዮሐንስ ምዕራፍ 3 ቁጥር 2 መመልከት ይቻላል። አንደኛ ዮሐንስ ምዕራፍ 3 ቁጥር 2ን ልብ ይሏል። ኢየሱስ ሁለተኛው ሰው ነው። ይሁን እንጂ የመጨረሻው አዳም ነው። ወንድሞቹ እርሱን ይመስሉ ዘንድ ኢየሱስ ወንድሞቹን መሰለ። ዕብራውያን ምዕራፍ 2 ቁጥር 17ን ልብ ይሏል። የዕብራውያን መልእክት ምዕራፍ 2 ቁጥር 17 የዚህ መጽሐፍ ዓላማ እንደሚከተለው ነው። አድማጮቼ 19ኛው ምዕተ ዓመት መደምደሚያ ብዙ ተመራማሪዎችና ተጠራጣሪዎች የተነሱበት ዘመን ነው። ብዙዎች መጽሐፍ ቅዱስን መጠራጠር የጀመሩበት፣ መጽሐፍ ቅዱስ የእግዚአብሔር ቃል መሆኑን ጥያቄ ውስጥ ያስገቡበትም ዘመን ነው። ከነዚህ ተመራማሪዎችና ተጠራጣሪዎች አንዱ ወጣቱና ባለአእምሮ የካምብሪጅ ምሁር ዊሊያም ራምሴ ነበር። እግዚአብሔር አለ ወይም የለም የማለት አቋምን ያልወሰደ ወይም አግኖስቲክ ነበር። መጽሐፍ ቅዱስ ትክክለኛ መጽሐፍ ላለመሆኑ ማስረጃ ለማቅረብ ብዙ ጥናቶችን አድርጓል። የኢየሱስን ታሪክና የጳውሎስን ሐዋርያዊ ጉዞ ወንጌላዊ ሉቃስ በሐዋርያት ሥራ መዘገቡን ያውቃል። የታሪክ ሰዎች ደግሞ እንደሚሳሳቱ፣ አብዛኛዎቹ ሙሸታሞች እንደሆኑ ያውቃል። 4000 ዓመታትን የሚሸፍኑ በዓለም የተነሱ 20 ስልጣኔዎችን ያጠኑት ዊል እና አሪኤል ዱራንት The Lessons of History በተሰኘ መጽሐፋቸው ስላለፈው ጊዜ ያለን ዕውቀት የተሟላ ለመሆኑንና እንዲያውም ግምት የሞላበት እንደሆነ ጽፈዋል። የሉቃስን ወንጌል ታሪክ ዘገባ ሐሰት መሆኑን መረጃ ለማሰባሰብ አርኪኦሎጂ ምርምር ለማድረግ ወደ ታናሹ እስያ በተጓዘበት ጊዜ ሰር ዊሊያም ራምሴም የዚህ አይነት አመለካከት እንደነበረው መገመት ይቻላል። ሉቃስ የዘገበውን የጳውሎስን ሐዋርያዊ ጉዞና በወቅቱ ታናሹ እስያ የነበረበትን ሁኔታ በጥንቃቄ ካጠና በኋላ ሉቃስ በጻፈው ታሪክ አንድም የተሳሳተ ነገር ለማግኘት አለመቻሉን ነበር የጻፈው። ከዚህ የተነሳ ዊሊያም ራምሲ አማኝ ሆኖ የጳውሎስን ሐዋርያዊ ጉዞና የታናሹ እስያ አብያተ ክርስቲያናትን በተመለከተ አስደናቂ መጻሕፍትን ለመጻፍ በቃ። ወንጌሉን ሲጽፍ ሉቃስ ሁለት ዓላማዎች ነበሩት። የመጀመሪያው ዓላማው ታሪካዊ እውነትን ማስተላለፍ ነው። አስተዋላችሁ? የመጀመሪያው የሉቃስ ዓላማ ምንድነው ማለት ነው? ታሪካዊ እውነትን ማስተላለፍ ነው። ከአራቱ ወንጌሎች መካከል የሉቃስ ወንጌል ብዙ የታሪክ ዘገባዎች ማካተቱን መመልከት ይቻላል። ከሌሎች ወንጌሎች በበለጠ ሁኔታ ስለ ወቅቱ ሕዝባዊ ተቋማት፣ ባህል፣ መልካም ምድራዊ አቀማመጥና ታሪክ የሚሰጠንም የሉቃስ ወንጌል ነው። በሁለተኛ ደረጃ ደግሞ ዓላማው መንፈሳዊ ነበር። አስተዋላችሁ? ሁለተኛ ደረጃ ዓላማው ደግሞ ምን ነበር ማለት ነው? መንፈሳዊ ነበር። ኢየሱስ ክርስቶስ የዓለም አዳኝ ፍጹምና ሰውም መለኮትም እንደሆነ የምንመለከተው ከሉቃስ ወንጌል ነው። ኢየሱስ በስጋ የተገለጠ አምላክ ነው። የሉቃስ ወንጌል ከሌሎች ወንጌሎች ጋር ሲነጻጸር ደግሞ እንዲህ እንመለከታለን። የማቴዎስ ወንጌል ኢየሱስ መሲህ መሆኑን ያመለክታል። አስተውሉ፣ የማቴዎስ ወንጌል ኢየሱስ መሲህ መሆኑን ያመለክታል። የማርቆስ ወንጌል ኢየሱስ የእግዚአብሔር አገልጋይ መሆኑን ያመለክታል። የማርቆስ ወንጌል ኢየሱስ የእግዚአብሔር አገልጋይ መሆኑን ያመለክታል። የሉቃስ ወንጌል ደግሞ ኢየሱስ ፍጹም ሰው መሆኑን በአጽንኦት ይጽፋል። የሉቃስ ወንጌል ደግሞ ኢየሱስ ፍጹም ሰው መሆኑን አጠንክሮ ይናገራል ወይም ደግሞ ይገልጻል። የዮሐንስ ወንጌል ደግሞ እግዚአብሔር ሥጋ ለብሶ መገለጡን ያሰምርበታል። አስተዋላችሁ? ዮሐንስ ወንጌል እግዚአብሔር ሥጋ ለብሶ መገለጡን ነው የሚያስተምረው። ኢየሱስ ክርስቶስ ወገኖች አምላክ ማለትም በሥጋ የተገለጠ እግዚአብሔር መሆኑን ለመቀበል ሉቃስ በጥንቃቄ ጥናት ቢያደርግም ከዮሐንስ ወንጌል ግን ይህን አናይም። ምንም እንኳ ሉቃስ የተከተለው መንገድና ዘዴ የተለየ ቢሆንም ሁለቱም ወደ አንድ መደምደሚያ ደርሰዋል። ማቴዎስ ጌታ ኢየሱስ ክርስቶስን መሲህ፣ ንጉሥና አዳኝ አድርጎ ያቀርባል። ማርቆስ ክርስቶስን የሚያቀርበው ድል አድራጊ የዓለም ገዢ እንደሆነ ነው። ዮሐንስ ክርስቶስን የሚያቀርበው እንደ እግዚአብሔር ልጅ ነው። እስቲ እነዚህን ነጥቦች እንደገና ልድገምላችሁ። ማቴዎስ ጌታ ኢየሱስ ክርስቶስን መሲህ፣ ንጉሥና አዳኝ አድርጎ ያቀርባል። ማርቆስ ደግሞ ክርስቶስን የሚያቀርበው ድል አድራጊ የዓለም ገዢ እንደሆነ ነው። ዮሐንስ ደግሞ ክርስቶስን የሚያቀርበው እንደ እግዚአብሔር ልጅ ነው ማለት ነው። ሉቃስ ደግሞ ሊቀ ካህናችን፣ የስሜታችንና የድካማችን ተጋሪ ወይም ተካፋይ የሆነውን ፍጹም መለኮታዊ የእግዚአብሔር ልጅ አድርጎ ያቀርበዋል። ረድኤትን፣ ምሕረትንና ፍቅሩን የሚያሳየን ሊቀ ካህን አለን እያለም ጽፎ ይገልጻል። ታሪካዊ መቸቱ ወይም ደግሞ ሴቲንግ የምንለው ነው። ማቴዎስ ወንጌሉን የጻፈው ለወገኖቹ ለአይሁዳውያን እንደሆነ ሁሉ ሉቃስ ወንጌሉን የጻፈው ለራሱ ወገኖች ነበር። የሉቃስ አጻጻፍ ስልት በግሪኮች አስተሳሰብ ለታነጸ አእምሮ ላላቸው ምሁራን ነበር። ፍልስፍናና ምርምርን በማዘወተር የሚታወቁት ግሪኮች የሰው ልጅን ፍጹምነት ደረጃ ላይ ለማድረስ ሲጥሩ ሲግሩ ኖረዋል። እንደ ፕላቶ፣ አርስቶትል፣ ሆሜርና የመሳሰሉት ደራሲያንና ባለቅኔዎች ስለ ውበትና ፍጽምና ብዙ ጽፈዋል። ግሪኮች አማልክቶቻቸው የሰው አምሳል እንዳለባቸው ያስቡ ነበር። እንግዲህ ከነድክመቱና ብርታቱ የሰው ልጅን አማልክት ደረጃ አድርሰውት ነበር ማለት ነው። የግሪኮችን ባህል፣ ቋንቋና ፍልስፍና ድል ባደረጋቸው አገሮች ሁሉ ያስፋፋው ትልቁ እስክንድር ነበር። ግሪክኛ ወይም ደግሞ የግሪክ ቋንቋ ዓለም አቀፍ ቋንቋ ሆነ። ብሉይ ኪዳን በእስክንድሪያ ግብጽ ወደ ግሪክኛ ወይም ደግሞ ወደ ግሪክ ቋንቋ የተተረጎመው በእስክንድር ዘመን ነበር። ያም ትርጉም የሰብአ ሊቃናት ትርጉም ወይም ስፔትዋጀንት የምንለው ነው። ይህ ትርጉም በጣም የጠራና የነጠረ የብሉይ ኪዳን ትርጉም እንደሆነ ይታሰባል። ከዚህም በተጨማሪ አዲስ ኪዳን የተጻፈው በግሪክ ቋንቋ ነበር። ወንጌልን ለሰዎች ሁሉ ለማዳረስ የግሪክ ቋንቋ አይነተኛ አስተዋጽኦ አለው። አንድን ሐቅ በሚገባ ለመግለጽና ለሰዎች ለማስረዳት ከሌሎች ቋንቋዎች ይልቅ የግሪክ ቋንቋ የዳበረና በቃላት ክምችቱም ሀብታም ቋንቋ ነበር። ምንም እንኳ የግሪኮች ባህል ቋንቋና ፍልስፍና ስፋትና ጥልቀት ቢኖረውም ፍጹም የሆነ ሰው ማስገኘት አልተቻለም። የሚመኙትና ባእምሯቸው የሳሉት ፍጽምና ላይ መድረስ ከቶንም አልሆነላቸውም። ስለዚህ ማእምሯቸውን ከመንፈሳዊ ነገሮች አንስተው በዚያ ዓለም ነገሮች ላይ አደረጉ። ዶክተር ኤፍ ደብሊው ሮብስተን ስለ ግሪኮች ሲናገሩ ከዚህ ዓለም ነገሮች ጋር ብዙ በተቆራኙ መጠን የዚያኑ ያል መንፈሳዊ ይታና ራያቸውም ደበዘዘ ብለዋል። አርያ ጳውሎስ በአቴንስ በሚዘዋወርበት ጊዜ ለማይታወቅ አምላክ የሚል ጽሑፍ አይቶ ነበር። መታወቅ ስለሚችለው እውነተኛ አምላክ ሊያስረዳቸው የጀመረው ከዚህ በመነሳት ነበር። እነርሱ ግን በመንፈሳዊ ጉዳዮች እምነት የሌላቸው ስለነበሩ የሚናገረው እውነት በርጋታ ሊሰሙት አልፈለጉ። እንዲያውም ለፍላፊ የሚል ስም ሰጡት። አድማጮች፣ ለግሪኮች ወንጌል ሞኝነት መሆኑን ጳውሎስ ተናግሯል። ይሁን እንጂ መልእክቱን የጻፈው በግሪክ አስተሳሰብ የዳበረ አእምሮ ለነበራቸው ሰዎች ጭምር ነበር። ባለፉት ዘመናት አረማውያን እንደነበሩ ያለ እግዚአብሔርና ያለ ተስፋ እንደነበሩ ያሳስባቸዋል። ጊዜው ሲደርስ ግን እግዚአብሔር ከሴት የተወለደውን ልጁን እንደላከ፣ ይህ የእግዚአብሔር ልጅም ለኃጢአታቸው እንደሞተ ይነግራቸዋል። ጳውሎስ በሮማ አደባባይ የተመላለሰው ለዓለም ሰዎች ስለ ሞተው ጌታችን ኢየሱስ ክርስቶስ ዓለም አቀፋዊ በሆነ ቋንቋ ዓለም አቀፋዊ ወንጌልን እየሰበከ ነበር። የሉቃስ ወንጌል ልዩ ገጽታዎች፣ አንደኛ፣ ምንም እንኳ የሉቃስ ወንጌል ተመሳሳይ መልእክት አላቸው በመባል ከሚታወቁት ወንጌሎች ወይም ሲኖፕቲክ ጎስፐል ከሚባሉት ማለት ነው፣ እነሱም ማቴዎስ፣ ማርቆስና ሉቃስ አንዱ ቢሆንም ማቴዎስና ማርቆስ ያላነሱትን ወይም ያለፉትን የታሪክ ገጽታ ያካትታል። እስቲ ይህንን ነጥብ እንደገና ልድገምላችሁ። የሉቃስ ወንጌል ልዩ ገጽታው ተመሳሳይ መልእክት አላቸው በመባል ከሚታወቁት ወንጌሎች ማቴዎስና ማርቆስ ማለት ነው አንዱ ቢሆንም ማቴዎስና ማርቆስ ያላነሱትን ወይም ያለፉትን የታሪክ ገጽታ ያካትታል በውስጡ። ሁለተኛ፣ የልደትን ዝማሬ የምናገኘው ከሉቃስ ወንጌል ብቻ ነው። ሶስተኛ፣ ከሌሎች ወንጌሎች ይልቅ ኢየሱስ ከድንግል ማርያም ስለ መወለዱ ሰፋ ያለ ዘገባ የሚያቀርብልን የሉቃስ ወንጌል ብቻ ነው። አራተኛ፣ የሉቃስ ወንጌል 20 ተአምራትን ጠቅሷል። ከነዚህ ስድስቱ በፍጹም በሌሎች ወንጌሎች አልተጠቀሱም። አስተዋላችሁ? የሉቃስ ወንጌል 20 ተአምራትን ጠቅሷል። ከነዚህ ስድስቱ በፍጹም በሌሎች ወንጌሎች አልተጠቀሱም። አምስተኛ፣ የሉቃስ ወንጌል 23 ኢየሱስ የተናገራቸውን ምሳሌዎች አቅርቧል። ከነዚህ 18ቱ በየትኛውም ወንጌል አልተጠቀሱም። ስለ አባካኙ ልጅና ስለ መልካሙ ሳምራዊ የተናገሩት ወይም ደግሞ የተነገሩት ምሳሌዎች በሉቃስ ወንጌል ብቻ የሚገኙ ምሳሌዎች ናቸው። አስተዋላችሁ? ስለ መልካሙ ሳምራዊ እንዲሁም ስለ አባካኙ ልጅ የተነገሩት ምሳሌዎች የሚገኙት የት ነው ማለት ነው? በሉቃስ ወንጌል ውስጥ ብቻ ነው። ስድስተኛ፣ ከትንሣኤው በኋላ ጌታ ኢየሱስ በኤማውስ መንገድ ይጓዝ በነበረበት ጊዜ ያሳየውን የሰውነት ባህሪ የሚገልጽልን ወንጌላዊው ሉቃስ ነው። አስተዋላችሁ? ከትንሣኤው በኋላ ጌታ ኢየሱስ በኤማውስ መንገድ ይጓዝ በነበረበት ጊዜ ያሳየውን የሰውነት ባህሪ የሚገልጽልን ወንጌላዊው ሉቃስ ነው። እንዲህ ከሆነ ደግሞ ከትንሣኤው በኋላ እንኳን ቢሆን ጌታ ሰብአዊነት ማለትም የሰብአዊነት ባህሪ ነበረው ማለት ነው። ትንሣኤው የአካል እንጂ በመንፈስ እንዳልሆነ ሉቃስ በግልጽ ያሳያል። ፍጥረታዊ አካል ይዘራል፣ መንፈሳዊ አካል ይነሳል ይላል አንደኛ ቆሮንቶስ ምዕራፍ 15 ቁጥር 44። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 44 ሰባተኛ ሰባዊነትና ርህራዬ ጎላ ብሎ የሚታዩት በዚህ በሉቃስ ወንጌል ውስጥ ነው። ሰባዊነትና ርህራዬ ጎልተው የሚታዩት በሉቃስ ወንጌል ውስጥ ብቻ ነው። ይህም የወንጌላዊውን ብቻ ሳይሆን የኢየሱስን ሰባዊ ተፈጥሮ የሚያመለክት ነው። ይህም የወንጌላዊውን ብቻ ሳይሆን የኢየሱስን ሰባዊ ተፈጥሮ የሚያመለክት ነው። ስምንተኛው ልዩ ገጽታ የዚህ ወንጌል ማለት ነው ደግሞ ከሂፖክራተስ ይልቅ ሐኪሙ ሉቃስ ብዙ የሕክምና ቃላትን ይጠቀማል። ተመልከቱ፣ ከሂፖክራተስ ይልቅ ሐኪሙ ሉቃስ ብዙ የሕክምና ቃላትን ይጠቀማል። የተከበራችሁ አድማጮች፣ እንግዲህ እስካሁን የተመለከትነው የሉቃስ ወንጌልን መግቢያ ነበር። ከዚህ በመቀጠል ደግሞ የሉቃስ ወንጌልን ምዕራፍ 1 አብረን እንመለከታለን። አድማጮች፣ ሉቃስ ለወንጌሉ መግቢያ ይሰጣል። ስለ መጥምቁ ዮሐንስና ኢየሱስ ክርስቶስ መገረዝ ጽፏል። ኢየሱስን በተመለከተ ኤልሳቤጥና ማርያም የተናገሩትን ትንቢት ዘግቧል። ስለ ዮሐንስ መወለድና ግዝረት እንዲሁም ዘካርያስ ስለ ተናገረው ትንቢትም ሉቃስ አብራርቶ ጽፏል። እንደ ታሪካዊ ቅደም ተከተል ስንመለከተው ሉቃስ ወንጌሉን የጀመረው ከሌሎቹ ሁለት ወንጌሎች ማለትም ከማቴዎስና ከማርቆስ አስቀድሞ ነው። ለ400 ዓመታት ያህል አንድም የእግዚአብሔር ነቢይ አልተነሳም ነበር። የመጥምቁ ዮሐንስን ልደት የሚያበስረው የመልአኩ ገብርኤል ድምጽ በዚህ ዝምታ መካከል ነበር የተሰማው። ሉቃስ የዮሐንስና የኢየሱስን ልደት ብቻ ሳይሆን ስለ ቤተሰባቸው መጠነኛ ገለጻ ሰጥቶናል። የሉቃስ ወንጌል ሶስት ዝማሪዎችን አስፍሯል። አንደኛ፣ ኤልሳቤጥ ለማርያም ሰላምታ ያቀረበችበት መዝሙር ከቁጥር 42 እስከ 45 ተገልጾ እናገኛለን። ኤልሳቤጥ ለማርያም ሰላምታ ያቀረበችበት መዝሙር ከቁጥር 42 እስከ 45 ተገልጾ እናገኛለን። ሁለተኛ፣ የማርያም ውዳሴ ወይም መዝሙር ደግሞ ከቁጥር 46 እስከ 55 ተዘርዝሮ እናገኛለን። የማርያም ውዳሴ ወይም መዝሙር ከቁጥር 46 እስከ 55 ባለው ስፍራ ተገልጾ እናገኛለን። ሦስተኛው ደግሞ የዘካርያስ ትንቢት ነክ ዝማሬ ነው። ይህም ደግሞ የሚገኘው ከቁጥር 68 እስከ 79 ባለው ስፍራ ነው። የዘካርያስ ትንቢት ነክ ዝማሬ የሚገኘው ከቁጥር 68 እስከ 79 ባለው ስፍራ ነው። የሉቃስ ወንጌል ዓላማ፣ እስቲ ሉቃስ ምዕራፍ 1 ከቁጥር 1 እስከ 4 ያለውን አብረን አንድ ላይ እንመልከት። የሉቃስ ወንጌል ምዕራፍ 1 ከቁጥር 1 እስከ 4 ያለውን ተመልከቱ። እንዲህ ይላል፣ የከበርህ ቴዎፍሎስ ሆይ ከመጀመሪያው በዓይን ያዩትና የቃሉ አገልጋዮች የሆኑት እንዳስተላለፉልን በእኛ ዘንድ ስለ ተፈጸመው ነገር ብዙዎች ታሪክን በየተራው ለማዘጋጀት ስለ ሞከሩ፣ እኔ ደግሞ ስለ ተማርከው ቃል እርግጡን እንድታውቅ በጥንቃቄ ሁሉን ከመጀመሪያው ተከትዬ በየተራው ልጽፍልህ መልካም ሆኖ ታየኝ ይላል። አድማጮቼ፣ እዚህ ላይ ትኩረት ልንሰጣቸው የሚገቡን ሁለት ቃላት አሉ። አሁን ባነበብነው ክፍል ውስጥ ማለቴ ነው። የመጀመሪያው የዓይን ምስክር የሚለው ሲሆን በግሪክኛው ቃል አውቶፕታይ ይላል። አውቶ ማለት ለራሱ ወይም ደግሞ ኦፍ ኢትሰልፍ የሚለውን የእንግሊዝኛ ቋንቋ ይተካል ማለት ነው። ሌላኛው ደግሞ ኦፍ ሰማይ ማለት ማየት እንደሆነ ማለት ነው። አስተዋላችሁ? አውቶ ማለት ለራሱ ማለት ሲሆን ኦፍ ሰማይ ማለት ደግሞ ማየት እንደማለት ነው። ስለዚህም ለራሱ ማየት የሚሉትን ሁለት ቃላት ስናገኛቸው የዓይን ምስክር የሚለውን ይሰጡናል። ስንተረጉመውስ ወይም ደግሞ ስንተነትነው ማለት ነው። አንድ ሰው አንድን ነገር ራሱ በዓይኑ ካየ የዓይን ምስክር ነው ማለት ነው። ሉቃስ በእነዚህ ቃላት ሲጠቀም ነገሮችን በሚገባ የመመርመርን የዓይን ምስክሮች ነን፣ የምጽፍላቸውም መርምሬ የደረስኩበትን ነው ማለቱ ነበር። አስተውሉ፣ ሉቃስ በእነዚህ ቃላት ሲጠቀም ነገሮችን በሚገባ የመረመርን የዓይን ምስክሮች ነን፣ የምጽፍላችሁም መርምሬ የደረስኩበትን ነው ማለቱ ነው። ሌላው ሉቃስ የሚጠቀምበት ሁለተኛው ቃል ደግሞ አገልጋዮች የሚለው ሲሆን ሁፐራታይ ከሚብለው ግሪክኛ ቃል የተተረጎመ ነው። አገልጋዮች የሚለው በግሪክኛ ምን ይባላል ማለት ነው? ሁፐራታይ ይባላል። ትርጉሙ ጀልባ የመግዘፍ ማለት ነው። ጀልባ መግዘፍ ማለት ነው። በሌላ አነጋገር እነዚህ ያይን ምስክር የሆኑ ሰዎች ጀልባን እንደሚቀስቡ አይነት አገልጋዮች ናቸው ማለት ነው። በእነዚህ አራት ቁጥሮች ሉቃስ ስለ ጌታ ኢየሱስ ክርስቶስ ታሪክ እርግጠኛነትና ስለሚፈጸመው ጉዳይ ትክክለኛነት አበክሮ ያመለክታል። ወዳጄ ሆይ አንተስ በእምነት ምን ያህል እርግጠኛ ነህ? በኢየሱስ ክርስቶስ በማመን የእግዚአብሔር ልጅ መሆንን ታውቃለህን? መጽሐፍ ቅዱስ የእግዚአብሔር ቃል እንደሆነ የቱን ያህል ታውቃለህ? ስለነዚህ ነገሮች እርግጠኛ ላልሆነ ሰው በጣም አዝንለታለሁ። እርግጠኛ ነህ ወይስ ስለ ደህንነቴም ሆነ ስለ መጽሐፍ ቅዱስ እርግጠኛ አይደለሁም፣ በቂ እምነትም የለኝም አይመስለኝም በማለት ገና እያመነታህ ነው? ምናልባትም ችግርህ በቂ እምነት ስለሌለ ላይሆን ይችላል። ችግርህ አለማወቅህ ነው። እምነት በመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል የእግዚአብሔር ቃል። ሮሜ ምዕራፍ 10 ቁጥር 17 የእግዚአብሔርን ቃል በእውነት ብታውቅ ኖሮ ታምነው ነበር። ብዙውን ጊዜ ችግራችን ለመጽሐፍ ቅዱስ ቸልተኞች መሆናችን ነው። ችግሩ ያለው መጽሐፍ ቅዱስ ወይም ጌታ ኢየሱስ ክርስቶስ ላይ አይደለም። ወዳጄ ሆይ መጽሐፍ ቅዱስ የእግዚአብሔር ቃል መሆኑን ኢየሱስ ክርስቶስም የእግዚአብሔር ልጅ መሆኑን ቸል ብለህ ከሆነ እግዚአብሔር ይርዳ።
በጌታ ወንድማችን ምሳኤል ሮባ ከአርባ ምንጭ የጻፍክልን ደብዳቤ ደርሶናል። የእግዚአብሔር አብ ፍቅር የልጁም የኢየሱስ ክርስቶስ ሰላምና ጸጋ ባለህበት ስፍራ ይብዛል ይጨመርልህ እያልን እኛም ሰላምታችንን እንሆ በዚህ በራዲዮ ሞገድ አማካኝነት እናቀርብልሃለን። ይህንን የመጽሐፍ ቅዱስ ትምህርት በራዲዮ ዝግጅታችንን በማድመጥ ብዙ ትምህርት እንዳገኘህና እንደተጠቀምክ እግዚአብሔርም ለቅዱስ ዓላማ እያዘጋጀህ ሌሎችንም በመጥቀም ላይ መሆኑን ገልጸ ጽፈህልናል። እግዚአብሔር ይክበር ይመስገን። ይህንን ፕሮግራም አስቦ አዘጋጅቶ ለኔም ላንተም ለሌሎችም ወገኖች እንዲጠቅም በዚህን ሰዓት መወሰኑ በእውነት እጅግ ይገርመኛል። ወንድማችን ሚሳኤል እግዚአብሔር በጊዜውና በሰዓቱ ለልጆቹ የሚረባውን ነገር ያውቃል። አዎ እኛን ቸኩል ይሆናል፣ የእግዚአብሔር ጊዜ ግን ፈጽሞ አያልፍም። ሰው ይሄ አመለጠኝ ያጎደለብኝ ይላል። እግዚአብሔርን ምን ይጎልበታል? ሁሉን በሰዓቱ ማከናወን የሚችል፣ ሁሉን በጊዜው ማድረግ የሚችል እንደ እግዚአብሔር ያለ ማን ነው? እግዚአብሔር ደግሞ በዘመናት ቅዱ ውስጥ ለኔና ላንተ አስቦ ይህንን የመጽሐፍ ቅዱስ ትምህርት ስላዘጋጀ ሕዝቡንም በማገልገል ረገድ እግዚአብሔር እጁን ስለዘረጋ የበረከት ምንጩን ከጸባዖት ስለለቀቀ እግዚአብሔርን እጅግ አድርገን እናመሰግናለን። ወንድማችን ሚሳኤል መዝሙር መርጠሃል። የመዝሙር ምርጫ ክፍለ ጊዜ በዚህን ሰዓት ስለማናቀርብና ስለሌለን ለመዝሙር ምርጫ ክፍል ሰጥተናልና በዚያ ተከታተል። የሚቀጥለውን ምስክርነትና የደረስክበትን ሁኔታ ሁሉ ገላልጠ ጻፍልን። እግዚአብሔር መውጣትህን መግባትህን ይባርክ። ሰላም
በእውነት ለሚወደው እንዳሳብ ደግሞ ለተጠሩ ነገር ሁሉ ለበጎነ ሁሉ ለበጎነ ሁሉ ለበጎነ ሁሉ ለበጎነ ሁሉ
ወደዳችሁ ክብራን አድማጮቼ የዛሬው ዝግጅታችን እዚህ ላይ ማብቃቱን سنነግራችሁ የነገውን ደግሞ ተስፋ በማድረግ እግዚአብሔር አምላካችን በበለጠ ሁኔታ ደግሞ ይገናኘናልና ደናደሩ ያን سنሰናበታችሁ። ታዲያ በቴክኒኩ በኩል ዛሬ ያገለገለን እንደወትሮ ሁሉ ድማችን ዓለም አየው ዳዊት፣ በትምርቱ በኩል ደግሞ እኔ አበበ ከበደ ወርቄ ነበርኩኝ። ደናደሩልን
ወንዶ ለበቆነ 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 ወ ደግሞ ለተጠሩ ነገር ሁሉ